ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ቅዳሜ ህዳር 8 2011 ዓመተ ምህረት የኢትዮጵያ ፖለቲካዊ ይዞታና ቀጣይ አቅጣጫ
የሙስናው መጠን ነው ከልክ ያለፈ ለማመን የሚያስቸግር ሰብአዊ መብት አያያዙ እንዴት ብልሹ እንደነበረ እና ሰውን ለማሰቃየት እኔ በኩሌ ከንዴትም አልፍ ያለው አሳፍሮኛል።
ግለሰቦቹና ቡድኖቹ በህግ መጠየቃቸው ብቻ ሳይሆን ለዚህ ለሽግግር የተሃድሶ ሂደቱም በጣም አስፈላጊ እርምጃ አድርጌ ነው ወሰድኩ። የሰብአዊ መብት ጥሰቶቹም በዛው መልክ ከዛ በተረፈ ግን እንደተባለው እንደ ህብረተሰብ እንደ አገር ሪል የነዚህ ሰዎች መታሰር የሚያስደስትም ብዙ ነገር ያለው አይመስልም። የሚያሳስረው ነገር ነው የበለጠ እኔንም የሚጫነኝ።
አንዱ መገናኛ ብዙሃን ላይ ፍርድ የመስጠት አዝማሚያ ይታያል። ድሮ የነበረው የዚህ ሰዎችን ለመወንጀል ሲፈልጉ ከወነጀሉም በኋላ የዘጋቢ ፊልም የመስራት ማህበረሰቡ ፊት ተቀባይነት እንዲያገኝ ለማድረግ
ፕሮፌሰር መሳይ ከበደ፣ አቶ መስፍን ነጋሽ እንዲሁም አቶ ሄኖክ የማነ ናቸው። ከሰነዘሯቸው ሐሳቦች ቀንጨብጨብ አድርገን ነው ያሰማናችሁ። በኢትዮጵያ ወቅታዊ ጉዳዮች ላይ ሰፋ ያለ ውይይት ይዘዋል፣ ይመለሳሉ። አብራችሁን ቆዩ። ፕሮዲውሰሯ ብርሃን ኃይሉ ነች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የምሽቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የአርበኞች ግንባር መስራችና ሊቀመንበር ኮሎኔል ታደሰ ሙሉነህ ዛሬ ባህር ዳር ገብተዋል። የቀድሞ የጦር ጀት አብራሪው ሲገቡ የባህር ዳር ከተማ ነዋሪዎች የደመቀ አቀባበል ያደረጉላቸው መሆኑን ገልጻ አስቴር ምስጋናው ተከታዩን ዘገባ አስተላልፋለች።
ሶማሊያ ኢትዮጵያን በወረረችበት ወቅት የሚጠበቅባቸውን ወታደራዊ ግዳጅ በብቃት የተወጡ የጦር ጀት አብራሪ ናቸው ኮሎኔል ታደሰ ሙሉነህ። ከዚያም ኢህአዴግ መንበረ ስልጣኑን ሲቆጣጠር ድረስ የጦር ጀት አብራሪ አሰልጣኝ በመሆንም አገልግለዋል። የኢትዮ ኤርትራ ጦርነት ከመጀመሩ ከሁለት ዓመት በፊት ወደ ኤርትራ በማቅናት በሙያቸው ሲሰሩ ቆይተዋል። ኤርትራ በነበሩበት ወቅት የአርበኞች ግንባር መስራችና ሊቀመንበርም ነበሩ። ምንም እንኳን ምክንያቱን መግለጽ ባይፈልጉም ኤርትራ ውስጥ ለስምንት ዓመታት በእስር ቆይተዋል። በቅርቡም ኢትዮጵያና ኤርትራ በፈጠሩት ወዳጅነት ከአራት ወር በፊት ከእስር ተለቀው ለሀገራቸው መሬት በቅተዋል። ኮሎኔል ታደሰ ሙሉነህ ዛሬ ባህር ዳር ከተማ ሲገቡ በነዋሪዎቹ ደማቅ አቀባበል ተደርጎላቸዋል። ቀሪ ዘመኔንም በቻልኩት ሁሉ ሀገሬን አገለግላለሁ ነው ያሉት።
ጤና ከተስተካከልልኝ በምችለው ሁሉ ሀገሬ በምትለው ሁሉ ለማገልገል ዝግጁ ነኝ። ግን የእድሜም ጫና አለብኝ። ግን ያለኝን ተሞክሮ ለወጣቶች ለማካፈል አሁንም ዝግጁ ነው።
ኮሎኔል ታደሰ ሙሉነህ ወደ ትውልድ አካባቢያቸው መራዊ ያቀኑ ሲሆን እዛም ደማቅ አቀባበል ተደርጎላቸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። በአፍሪካ ህብረት የማሻሻያ ሀሳብ ላይ የተሰራ ያለው ስራ በአብዛኛው እየተጠናቀቀ መሆኑን የህብረቱ የወቅቱ ሊቀመንበር የሩዋንዳው ፕሬዚደንት ፖል ካጋሜ ገልጸዋል። በሌላ በኩል የተባበሩት መንግስታት ድርጅት በኤርትራ ላይ የተጣለውን ማዕቀብ ማንሳቱን ህብረቱ በደስታ መቀበሉንም ፕሬዚደንቱ አስታውቀዋል። እስክንድር ፍሬው።
ዛሬ በአዲስ አበባ የተጀመረው የአፍሪካ ህብረት 11ኛ የመሪዎች አስቸኳይ ጉባኤ አጀንዳ አንድ ብቻ ነው፤ ባለፉት ሁለት ዓመታት ሲሰራበት በቆየው የህብረቱ የማሻሻያ ሀሳብ ላይ መነጋገር። መቀመጫውን አዲስ አበባ አድርጎ የዕለት ተዕለት ስራዎችን የሚያከናውነው የአፍሪካ ህብረት ኮሚሽን ለምሳሌ አስፈላጊው ስልጣንና መዋቅራዊ ቁመና የሌለው ሆኖ ቆይቷል። ይህ ጉዳይ በሩዋንዳው ፕሬዝዳንት ፖል ካጋሜ በሚመራው ቡድን ሲዘጋጅ የቆየው የማሻሻያ ረቂቅ ካተኮረባቸው መካከል አንዱ ነው። እናም ኮሚሽኑ የተሻለ ስልጣን፣ የተለየ ቁመና እንደሚኖረው ይጠበቃል። የአፍሪካ ህብረት ሊቀመንበርና የማሻሻያ ረቂቁን እየሰራ ያለው ቡድን መሪ የሩዋንዳው ፕሬዝዳንት ፖል ካጋሜ ታዲያ ለውጤትና ለትግበራ መቃረባቸውን በዛሬው ስብሰባ መክፈቻ ላይ አብራርተዋል።
The goal is simple: to make Africa stronger and give our people
ዓላማው ቀላል ነው። አፍሪካን የበለጠ ጠንካራ ማድረግ፣ ህዝባችንም የሚገባው አይነት መጻኢ ህይወት እንዲኖረው ማድረግ። ያንን ለማሳካት ከጫፍ መድረሳችንን ስገልጽ በደስታ ነው። ከግማሽ በላይ ሄደናል፣ ከመጨረሻውም ተቃርበናል። ይሄም ሆኖ ማከናወን የሚገባን ሌላ ጠቃሚ ስራ አለ። የዛሬው የመሪዎች ጉባኤ ኮሚሽኑን ራሱን ይበልጥ ውጤታማና አሁንም ይሁን ወደፊት በውጤት ላይ የተመሰረተ ለማድረግ በቀረበው ዝርዝር ረቂቅ ላይ ይወያያል ነው ያሉት። ፖል ካጋሜ በዚሁ ንግግራቸው የተባበሩት መንግስታት ድርጅት በኤርትራ ላይ የጣለውን ማዕቀብ ማንሳቱን የአፍሪካ ህብረት በደስታ እንደተቀበለው ጠቅሰዋል። እርምጃው በአፍሪካ ቀንድ ሰላም ለማምጣት እየተደረገ ያለውን ጥረት እንደሚያግዝ ነው የገለጹት። አፍሪካ በዓለም አቀፍ መድረኮች ተወዳዳሪ መሆን የምትችለው በአንድ ድምጽ ስትናገር መሆኑን የገለጹት ደግሞ በዚሁ ስብሰባ መክፈቻ ላይ የተናገሩት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ኢትዮጵያ የተለያዩ የማሻሻያ እርምጃዎች እየወሰደች መሆኑንም ጠቅላይ ሚኒስትሩ ምሳሌዎችን በመጥቀስ አብራርተዋል። የአፍሪካ ህብረት መሪዎች አስቸኳይ ጉባኤ በነገው ዕለትም ይቀጥላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። በሌሎች ዜናዎች ካሊፎርኒያ ላይ ከባድ ጉዳት ያደረሱ ሰደድ እሳቶች የክፍለ ሀገሯ ባለስልጣናት በተሻለ ኃላፊነት ቢሰሩ ኖሮ መላ ይገኝለት ነበር ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ፕሬዚደንቱ ይህን ያሉት ከቅርበት ሆነው በሰደድ እሳቱ የደረሰውን ጉዳት ለመመልከትና ከክፍለ ሀገሩ ባለስልጣናት እንዲሁም ከቃጠሎ ሰለባዎች ጋር ለመገናኘት ዛሬ ወደ ካሊፎርኒያ ሊጓዙ ከመነሳታቸው አስቀድሞ ነው። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና የቻይና ፕሬዚደንት ሺ ጂንፒንግ ፓፑዋ ኒው ጊኒ ዋና ከተማ ፖርት ሞርስቢ ላይ የተከፈተው የእስያ ፓሲፊክ የኢኮኖሚ ትብብር አፔክ ጉባኤ ላይ ባሰሟቸው ንግግሮቻቸው ለክልሉ መሪዎች ተፎካካሪ የሆኑ የኢኮኖሚ ምክረ ሀሳቦችና አመለካከቶችን አቅርበዋል። የዩናይትድ ስቴትሱ ምክትል ፕሬዚደንት ዩናይትድ ስቴትስ የታይዋንን ግንኙነት ድንጋጌና የአንዲት ቻይና ፖሊሲን እንደምትደግፍ አስታውቀዋል። ምክትል ፕሬዚደንቱ ይህን ያሉት ከጉባኤው ማለትም ከአፔኩ ጉባኤ ጎን ከታይዋን መልእክተኛ ሞሪስ ቻንግ ጋር ባደረጉት ከፍተኛ ትኩረት የሳበ ውይይት በኋላ በሰጡት ቃል ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ኅዳር 8 2011 ዓ ም ምሽት ዝግጅት ነው። ከዚህም ከዚያም የሙዚቃ ቃና አለን። But it wasn't a match. Wrote some songs about Ricky. Now I listen and laugh. Even almost got married. And for Pete, I'm so thankful. Wish I could say thank you to me. Ariana Grande. Thank you. Next. የሳምንቱ ቁጥር አንድ ዘፈን ነው። የሙዚቃ ቃና በቢልቦርድ ሰንጠረዥ አስሩን ቁንጮ ዘፈኖች ይዞላችኋል። በዚህ ምሽት አሁን ወደ መጀመሪያው ዘገባ እንሸጋገር። ካለፈው እሁድ ኅዳር 2 ጀምሮ ከሶማሌ ክልል ተነሱ በተባሉ ታጣቂዎች ሞያሌ ከተማ ውስጥ በተፈጸመ ጥቃት እስከ ዛሬ 11 ሰው መገደሉ ተነግሯል። ዛሬም ታጣቂዎቹ በመከላከያ ኃይል አባላት ላይ በከፈቱት ተኩስ አንድ ሰው መቁሰሉን የሞያሌ ከተማ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በወረዳው ሰላም መደፍረስ ላይ የወረዳው አስተዳደር ለሚመለከተው አካል አቤቱታ ማሰማቱን ገልጿል። ገልሞ ዳዊት ተጨማሪ አለው።
ኅዳር 2 ቀን 2011 ዓ.ም በሞያሌ ቀበና በመባል ቦታ ከክልል አምስት መጡ የተባሉ ታጣቂዎች በአካባቢው ነዋሪዎች ላይ ጥቃት መፈጸማቸው ታውቋል። ጥቃቱ አሁንም የቀጠለ ሲሆን እስከ ትላንቱም ብዙ መኖሪያ ቤቶች፣ አንድ የሁለተኛ ደረጃ ትምህርት ቤት እንዲሁም የመንግስት ቢሮ መውደሙ ነዋሪዎች ገልጸዋል። በጥቃቱም በበርካታ የከተማዋ ነዋሪዎች ላይ ጉዳት የደረሰ ሲሆን የሞያሌ ሆስፒታል 11 ሰዎች ሕይወታቸው ማለፉን እንዲሁም ከ85 በላይ መቁሰላቸው ዛሬ አስታውቋል። ዶክተር ዋሪው ሳቶ የሞያሌ ሆስፒታል ኃላፊ ናቸው።
እስካሁን 11 ሰዎች ናቸው የተገደሉት። የሰዎቹ ሕይወት ያለፈው ሆስፒታል ከመድረሳቸው በፊት ነው። በአጠቃላይ 86 ሰዎች ናቸው ተመተው ወደ ሆስፒታላችን የመጡት። ከነሱ ውስጥ 28 ሰዎች የደረሰባቸውን ጉዳት ማከም ከአቅማችን በላይ ስለሆነ ወደ ያቤሎ ሆስፒታል ልከናቸዋል። 36ቱ ተኝተው የሚታከሙበት ቦታ ስለሌለ ተመላልሰው እንዲታከሙ እያደረግን ነን። 22 ሰዎች ደግሞ ህክምናቸውን ተኝተው በመከታተል ላይ ናቸው።
ዶክተር ዋሪዮ የተጎጆቹ ቁጥር ከሆስፒታላቸው አቅም በላይ መሆኑንም አክለው ተናግረዋል። የአሜሪካ ድምጽ ያነጋገራቸው የሞያሌ ከተማ ነዋሪዎች ከክልል 5 መጡ የሚሏቸው ታጣቂዎች ትላንትም በከባድ መሳሪያ ጥቃት መፈጸማቸውን ገልጸዋል።
ትናንት ከባድ ጦርነት ነበር የተካሄደው። ይሄ ተኩስ ላለፉት 5 ቀናት እየተሰማ የሚቆመው ማታ ብቻ ነው። ቀንቀን ምንም ሰላም የለም። በትናንቱ ጥቃት ትምህርት ቤት፣ የመንግስት ቢሮ እንዲሁም በአካባቢው የነበሩ ብዙ ቤቶችም ተቃጥለዋል። በጣም ትልቅ ጦርነት ነበር የከፈቱብን። በአካባቢው የነበረው የመከላከያ ኃይል እንዲሁ ነበር ሲተኩስ የነበረው፣ ጣልቃ አይገባም። በዚህ መሃል ታጣቂዎች ሌላ ተጨማሪ ኃይል ይዘው መጥተው በከባድ መሳሪያ ነዋሪዎች ላይ ጥቃት አደረሱ። አንድ የነዳጅ ማደያ ላይም ጥቃት አድርሰዋል። በትናንቱም ጥቃት የተገደሉ አሉ። 2 ከዱብሉቅ የመጡ ልጆች ተገድለዋል። አንድ ልጅ ደግሞ በጥይት ጭንቅላቱን ተመቶ ተጎድቷል።
ጥቃት የደረሰበት ትምህርት ቤት የሞያሌ ሁለተኛ ደረጃ ትምህርት ቤት መሆኑ ታውቋል። ነዋሪዎች በትምህርት ቤቱ ላይ ጉዳት ለመድረሱ በአካባቢው የነበረውን የመከላከያ ኃይልን ይወቅሳሉ። ሌላ አንድ የሞያሌ ከተማ ነዋሪም ጥቃቱን እየፈጸሙ ስላሉት ታጣቂዎች የምታውቁት አለ ወይ ብዬ ጠይቄያቸው ቀጣዩ ምላሽ ሰጥተዋል።
ምንም የሚታወቅ ነገር የለም። ከባድ መሳሪያ ነው ታጣቂዎቹ እየተጠቀሙ ያሉት። እንዲህ አይነት መሳሪያ ያላቸው እዚህ የሚኖሩ ሳይሆኑ ከሌላ ቦታ የመጡ ይመስለኛል። ምክንያቱም በከዚህ በፊቱ ግጭት እንዲህ አይነቱን መሳሪያ አይተን አናውቅም። ሲተኩሱ የባዙቃ፣ የዲሽቃ፣ ይህን የመሳሰሉትን ነው የሚመስለው። ከተማይቱ ውስጥ ያሉ የመከላከያ ሰዎችም ይሄ መሳሪያ የእኛ ነው፣ ከእኛ ጠፍተው ያሉ ሰዎች አሉ ብለው ሲናገሩ ነበር።
እኚህ የሞያሌ ከተማ ነዋሪ ጠፍተው ታጣቂዎችን የተቀላቀሉ የመከላከያ ኃይል መኖራቸውን ነው የሚናገሩት። በአካባቢው ሰላም እንዲመጣ መንግስት ተገቢውን እርምጃ ባለመውሰዱ በሰው ሕይወትና ንብረት ላይ ጉዳት እየደረሰ ነው ብለዋል። ላለፉት 5 ቀናት የነበረው ግጭት ዛሬ ጋብ ማለቱን የከተማው ነዋሪዎች ይናገራሉ። ነገር ግን ዛሬ በሞያሌ ክልል 5 ጀርባ በታጣቂዎችና በመከላከያ ኃይል መካከል በተከፈተ ተኩስ መሰለ አየለ የሚባል አንድ የ28 ዓመት ወጣት መቁሰሉ ታውቋል። ወንድሙ በቀለ አየለን ነበር ያነጋገርኩት።
ጥበቃና መከላከያ ሁለቱ እየተገላገሉ ነበር። በመሀል ነው አንዱ ተፈናጥሮ ጥይት የተኮሰ። ከዛ በመሀል ልጁ ተመታ። ያው ሆስፒታል መጣን። ትንሽ ጉዳት ደርሶበታል። እስካሁን እየተከታተልን ነው። አዎ ይጠፋል ብለናል። እንግዲህ እኔ ቤት ነበርኩ። ልጁ ጠፍተው ነው የሄድኩትኝ። እዛ ቦታው ላይ አልደረስኩም። ሆስፒታል ነው ያገኘው።
በቀለ ወንድሙ አገጩንና እጁን እንደተመታ አክለው ተናግረዋል። አቶ ባገጃ ሞርጌ የሞያሌ ወረዳ አስተዳዳሪ ናቸው። እኚህ ታጣቂዎች ጉዳት ሳያደርሱ ስለ መሳሪያ ግዢያቸው የአካባቢው አስተዳደር መረጃ እንደነበረው ገልጸዋል። ነዋሪዎች ከመከላከያ ጠፍተው ወደ ታጣቂዎች ተቀላቀሉ አሉ ስለተባሉት ተጠይቀው ቀጣዩን መልሰዋል።
ሰው በውጭ የሚያወራውን ሰምተናል። ነገር ግን የተረጋገጠ ነገር የለንም። ማንነታቸውም እስካሁን አልታወቀም። ታጣቂዎች ናቸው። በተለይ ከሶማሊያ የመጡ በፊት የመከላከያ አባል የነበሩ ሰዎች ሳይሆኑ እንዳልቀረ ግምት አለን። እሱም ቢሆን በእጃችን ያለ ተጨባጭ መረጃ የለም።
አቶ ባገጃ የመከላከያ ኃይል በጊዜ ግጭቱን ለምን አላስቆመም ተብለው ተጠይቀው ጥቃቱን ለማስቆም በቂ ኃይል አልነበራቸውም ሲሉ መልስ ሰጥተዋል። በሞያሌ በተደጋጋሚ ለሚፈጸሙ ግጭትና ጥቃት መንግስት ተገቢውን ምላሽ እንዲሰጥ የወረዳው አስተዳደር ለክልል እንዲሁም ለፌደራል መንግስት አሳውቆ መልስ በመጠባበቅ ላይ መሆኑንም አቶ ባገጃ አስታውቀዋል። አድማጮች፣ በሞያሌ እየሆነ ስላለው ጥቃት የኦሮሚያ ደህንነት ቢሮ ኃላፊ ጀነራል ከማል ገልቹ እንዲሁም የሶማሌ ክልል ፕሬዚዳንት ጽህፈት ቤት ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን አመሰግናለሁ ለዘገባው። ወደ ተከታዩ ዝግጅት እናልፋለን። የኢትዮጵያ ፖለቲካ ይዞታና ቀጣይ አቅጣጫ። የኢትዮጵያ ፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ የተከታዩ ውይይት ርዕስ ነው። የወቅቱን የኢትዮጵያ ፖለቲካ አበይት ጉዳዮች ምንነትና አንድምታ ለመዳሰስ የነገይቱን ኢትዮጵያ መዳረሻ መሰረቶችና ከዚያ ሊያደርሱ ይችላሉ የሚባሉ ጎዳናዎችን ለመመርመር የታለመው ውይይት ነው። በሂደቱ ውስጥ ሊያጋጥሙ ይችላሉ የሚባሉ ፈተናዎችንም ይቃኛል። ተወያዮች ኦሃዮ ዩናይትድ ስቴትስ የሚገኘው የዴይተን ዩኒቨርሲቲ የፍልስፍና መምህር ፕሮፌሰር መሳይ ከበደ፣ ከስቶክሆልም ስዊድን የዋዜማ ራዲዮ መስፍን ነጋሽ፣ በመራህ ኤዲተርነት ይሠራበት በነበረው ህትመቱ ከዓመታት በፊት በተቋረጠው አዲስ ነገር ጋዜጣ ብዙዎች ያስታውሱታል። እንዲሁም በስቴት ኦፍ ኒውዮርክ ዩኒቨርሲቲ የድኅረ ምረቃ ፕሮግራም የፍልስፍና ጥናት ላይ የሚገኘው ሄኖክ የማነ ናቸው። የውይይቱ አዘጋጅና አቅራቢ አሉላ ከበደ ነው።
ጠበቅ ያለ እይታ የሚጋብዝ አንዳንድ እየተከናወኑ ያሉት ጉዳዮችንም በቅጡ መመርመር የሚጠይቅ ጊዜ ላይ ነው ያለ ነው። የኢትዮጵያ ጉዳይ የለውጥ እንቅስቃሴ ወራት አስቆጥሯል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ከፍ ብለው ያልታዩ ነገሮችን ያደረጉባቸውን ስንመለከት፣ ጥያቄዎች ሲነሱ፣ ግጭቶች የበዙባቸው ሁኔታዎችን ስንመለከት ቆይተናል። ሰሞንኛው ጉዳይ ግን ከዚህ ቀደም ከታዩት በሙሉ ለየት ያለ ይመስላል። በቀደመው ስርዓት ውስጥ ትልልቅ ድርሻ የነበራቸው ሜቴክ የሚባለው የአገሪቱን ኢኮኖሚ በመሰረቱ ማንቀሳቀስ የሚችል በርከት ያሉ ስራዎችን መራ የነበረ ከፍ ያለ ሙስና ታይቶበታል የተባለ ድርጅት ባለስልጣናት እየታሰሩ ነው ያሉት። ክሱም ሆነ የሂደቱ ጅማሬ ላይ ነው ያለ ነው። ትኩስም እንደመሆኑ እሱን አልፈን ሌላ ነገር ማውራት አንችልምና የየበኩላችሁን እይታ እንውሰድ። ፕሮፌሰር መሳይ እርሶን ላስቀድም። ሰሞንኛውን ዜና እንዴት ተከታተሉ?
እሺ፣ እንግዲህ ተባለውን ነገር የቀረበው የሙስና እና ደግሞ የሰብአዊ መብት መድፈር ብዙ የምናውቀው ነበረ። ከዚህ በፊት ያው ደጋግሞ የተነገረ ነገር ነው። ግን አሁን እንደዚህ በይፋ ሲወጣ በመንግስት በቀጥታ ሲነገር እና የሙስናው መጠን እንደው ከልክ ያለፈ ለማመን የሚያስቸግር፣ በዚህም ደግሞ የሰብአዊ መብት አያያዙ እንዴት ብልሹ እንደነበረ እና ሰውን ለማሰቃየት የሁሉ ስልጣን ለማራዘም የደረገ መሆኑ በጣም እንትን ይላል። እኔ በኩሌ አሳፍሮኛል። ከንዴትም አልፍ ያለው ወደ ፍርድ ደረጃ ነው የሄዱት እና የሰው ልጅ እንዲህ አንድ ሀገሬ ነው የሚለውን እንደዚህ ይዘርፋል፣ ደግሞ የሀገሩን ሰው በላይነት ሁኔታ ያሰቃያል። በእውነቱ ለማመን በጣም በጣም ያስቸግራል። እና ያው ብዙዎቹ እናውቃለን፣ አሁን የተያዙት ባለስልጣኖች ኢትዮጵያዊነት የሚባለም ነገር አይሰማቸውም ነበር እና የተሸከምን ዕዳ መቼ እንደሚያልቅ አላውቅም። ያው መክፈል አለብን። ግን ያው እንደተባለው ደግሞ ሕግ ፊት ቀርበው በፈጸሙት ጥፋት ያህል ቅጣት መቀበላቸው ጥሩ ጅምር ነው፣ አስፈላጊ ነው። ግን እንግዲህ ዋናው ወዲያ አካባቢ ብቻ እንዳይቆም እና ሌሎች በዚህ የተሰማሩ በእና ድርጊት የተሰማሩ ሰዎች እና ግለሰቦች ፈልጎ የግድ ለፍርድ ማቅረብ የሚያስፈልጋል። መደገም የሌለበት ነገር ነው። ስለዚህ በእውነቱ እንዳልኩት እኔ ከማፈር በስተቀር እንደው ብዙ ሊሰማኝ አይችልም ከዚህ ወዲያ።
መልካም ፕሮፌሰር መሳይ ወደ ሁለቱ ተወያዮች ከማለፌ በፊት ባጭሩ እንዲመልሱልኝ፣ ለማመን ገዶኛል ወይም ከብዶኛል ብለዋል። ለማመን የከበዶት እስሩ ነው ወይስ እስሩን ተከትሎ የተነገረው ዜና ነው?
የጥፋቱ መጠን ያደረገው የባከነው ገንዘብ ጭራሽ እኮ መጨረሻ የሌለው መስመር የሌለው ነገር ነው። ሰው ያው ይገባኛል፣ ብዙ ባለስልጣን ብዙ ጊዜ ይሰልቃሉ። ግንም አትሊስት እንደው በደንብም እንዳይታይ ለማድረግ ወይም መጠኑን ለመቀነስ ይሞክራሉ። ይሄ ግን እኮ መጠን የለሽ ነው። በቃ ዝም ብለው ብቻ እንደ ዘረፋ ነው እና
መልካም ወደ ስዊድን ልሻገር። መስፍን ነጋሽ፣ ስዊድን ስቶክሆልም ነው ያለኸው። መስፍን፣ አንተስ ይህን ዜና ስትሰማ ምን ታሰበህ? ዜናውን መከታተል ብቻ ሳይሆን የሙስና ዘገባዎችን በስፋት ዋዜማ ሬዲዮም አላችሁ፣ ሌሎች ጽሁፎችም ላይ ትጽፋላችሁ እና የግዝፈቱን የሰዎቹን ቁጥር ድንገተኝነቱን እንዲህ ያለ ውሳኔ ወይም የክስ ሂደት መሄዱን አዝማሚያው ቀደም ተብሎ ምን ያህል እንደታወቀ እርግጠኛ አይደለሁም። ብዙም ሳይታወቅ ነውና እርምጃ የተወሰደ የሚመስለው ላይሆን ይችላል። ምን ታሰበ?
እንዳልከው በዋዜማ ሬዲዮ ላይ በተለይ ከሜቴክ ጋር የተያዙትን ወሰኑትን የጫፍ ጫፉን ለመነካካት ሞክረናል። ባለፉት በርካታ ወራት ጥልቀቱና ስፋቱን በጣም እርግጠኞችም እንጂ የሆነ አይነት ማጣራት እየተካሄደ እንደነበረም መረጃዎች ነበሩን። ሆኖም ግን የሰዎቹ በዚህ ፍጥነት መታሰር ግን በግሌ የጠበቅኩት አልነበረም። ምናልባት ተመልክታችሁት ከሆነ ከሶስት ወር በፊት ሐምሌ ላይ አንድ ረዘም ያለ ከራሴ ጋር ያደረግኩት ውይይት አይነት ነገር ረዘም ያለ ጽሑፍ የነበርና እዛ ላይ የዚህን የተሃድሶ ወቅት ቁልፍ ተግባራት አድርገን ልናያቸውና የመንግስትንም አካሄድ ልንመዝንባቸው ይገባሉ ያልኳቸውን አንድ 10 ማሳያዎች ዘርዝሬ ነበርና ያን ጊዜ 5ቱን በዛ ወቅት አይተናቸዋል። ሌሎቹን 5ቱን ግን ይደረጉ አይደረጉ ዝግጅት እየተደረገ ይሁን አይሁን አናቅም ብዬ ተናግሬ ነበርና አንዱ አንስቸው የነበረው አገራዊ ጉዳታቸው ከፍ ያሉ የዘረፋና የስልጣን መባለጎችን ለማጣራት ስራ መጀመር አለበት የሚል ነበር። አሁን ይሄኛው ዜና ከማጣራትም አልፎ ሰዎችን ለህግ ወደ ማቅረብ ሄዷል። እርግጥ የመጀመሪያ ነው። ፕሮፌሰር መሳይ እንዳሉት መስፋት መጥለቅ ይኖርበታል። ግን በጣም ጥሩ እርምጃ አድርገን ያየሁት ግለሰቦቹና ቡድኖቹ በህግ መጠየቃቸው ብቻ ሳይሆን ለዚህ ለሽግግር የተሃድሶ ሂደቱም በጣም አስፈላጊ እርምጃ አድርገን ወሰድኩትና የሰብአዊ መብት ጥሰቶቹም በዛው መልክ ያነሳሁት ነበር በዛው። ሁለቱም በጣም አስፈላጊ ናቸው። መስፋት አለባቸው። መቀጠል ይኖርባቸዋል። ከዛ በተረፈ ግን እንደተባለው እንደ ህብረተሰብ እንደ አገር ሪሊ የነዚህ ሰዎች መታሰር የሚያስደስትም ብዙ ነገር ያለው አይመስለኝም። ሪሊ የሚያሳፍረው ነገር ነው የበለጠ እኔንም የሚጫነኝ።
መልካም። የዚህን እስር ምንነትና ምናልባትም በሀገሪቱ ቀጣይ አቅጣጫ ላይ ሊፈጥረው የሚችለው አንድምታም ካለን መረምራለን። ወደ ኒውዮርክ መለሳለሁ። ቀበብል እንዲኖራችሁ ሄኖክ አንተም ባጭሩ ዜናውን የሰማህበትን ሁኔታ ብገልጽልን ምን ይመስል ነበር? ምንስ አይነት ስሜት አሳደረብህ?
የተቀላቀለ ስሜት ነው የተሰማኝ መጀመሪያ ዜናውን እንደሰማሁኝ። በአንድ በኩል ያው ትልቅ እርምጃ ነው፣ ያልተጠበቀ ነው። በእርግጥ ለመከታተል እንደሞከርኩት አብዛኛው ኢትዮጵያዊ እንግዲህ ይሄ ይሆናል ብሎ መስፍንም እንዳለው የጠበቀ ሰው አልነበረም። ለማመን የተቸገረም ሰው አለ ይሄ ነገር ይፈጠራል ተብሎ። እነዚህ በጣም ትላልቅ ባለስልጣኖች ፈላጭ ቆራጭ ነበሩ፣ ማንም ጠያቂ ያልነበራቸው ሰዎች። እንዲሁ በይቅርታ ተድበስብሶ ሊታለፍ ነው ወይ የሚል ስጋት ስለነበረ እና ይሄ መሆኑ ትልቅ እርምጃ ነው። አንዱ እሱ ነው። ያው ሀዘን ሀፍረት ልትለው ትችላለህ። አሁን ፕሮፌሰር መሳይም መስፍንም እንዳሉት እንደ ዜጋ ስታስበው በዛ ድሀ በጣም ፍጹም ድሀ ማህበረሰብ ሀገር ላይ እንደዚህ አይነት ጭካኔ የተሞላበት መጠን የሌለው ዘረፋ መፈጸሙ በጣም የሚያሳዝን ነው። እንደውም አንዳንድ የዓለም አቀፍ የጸረ ሙስና ተቋማት እንደዚህ አይነቱን ወንጀል ዓለም አቀፋዊ ወንጀል እንዲሆን ሁሉ ጥረት እስከማድረግ የደረሱ አሉ። ምክንያቱም ይሄ የኢኮኖሚያዊ ማህበረሰባዊና ባህላዊ ሰብአዊ መብቶችን ይጥሳል ስለሚባል ማለት ነው። በጣም ከባድ ነው ወንጀሉ። ከዛ አንጻር ስታየው ግን ስጋትም አለኝ።
ሄኖክ፣ ቅድም ስሜትህን ከገለጽክበት አንድ እርምጃ እንሻገርና እንዲህ ያለው የተንሰራፋ ሙስና በአገር ውስጥ መኖሩ ያቺ ሀገር ያላት የማይመስለውን ሀብት የተሰረቀች እስኪመስል ድረስ የተጋነነ መሆኑን ባስተናገድንበት ስሜት፣ በእርግጥ በመንግስት በኩል ፍትህ በአግባቡ የሚፈጸም መሆኑ ተደጋጋሚ ተገልጿል። ወንጀለኞች ተብለው ተጠርጥረው የተያዙት ሰዎች በህግ ይዳኛሉ፣ አላግባብ በግምትና በሀሳብ የሚደረግ ነገር የለም የሚለውን ተደጋግሞ ተገልጿል። በሌላ በኩል ግን የታሰሩት ወይም ተጠያቂ የሆኑ ሰዎች ማንነት፣ ስልጣን ላይ የነበሩ ሰዎች ተመሳሳይ ሁኔታ ውስጥ የነበሩ መሆናቸው፣ ለአንዳንዶች የዘውግ ማንነትም ሲገባ እየተመለከትን ነው። በዚህ ቡድን ውስጥ ያሉ ሰዎችን በተለይ ነጥሎ የተነጣጠረባቸው ነው የሚል ስሜት ከተለያየ አካባቢዎች ጎልተው እየተሰሙ ነው፣ ጥያቄዎች እየቀረቡ ነው። በሌላ በኩል የህግ ሂደቱ ሳያልቅም የመንግስት መገናኛ ብዙሀንን ጨምሮ በመንግስት በኩል የሚነገሩ ነገሮች መኖራቸው ከዚህ ቀደም የነበረም ልምድ ስለሌለ ያን የተሳከረ ስሜት አግሎቶታል። እንዴት ትመለከተዋለህ?
ስጋቱ ይገባኛል፣ እኔ የምጋራዋለሁ። እሱን በተመለከተ ግን በአንድ ዘውግ ማህበረሰብ አባላት ላይ ያነጣጠረ ነው የሚለው ትንሽ ችግር ያለበት ይመስለኛል። ምክንያቱም ስልጣን ላይ ሆነው እንደዛ አይነት የሙስናም የሰብአዊ መብት ጥሰት ወንጀልም ሲፈጽሙ የነበረው ገዛ ቡድን አባላት ናቸው። ይሄ እዚህ ጋር መጠንቀቅ አለብኝ። አሁን ስለ ትግራይ ህዝብ አይደለም በፍጹም እያወራሁ ያለሁት። ከዛ ማህበረሰብ ወጥተው የዛ ማህበረሰብ ወኪል ነን ብለው ወንጀል ሲፈጽሙ የነበሩት በስልጣን ደረጃም በብዛት የነበሩት እነሱ ስለሆኑ መብዛታቸው የሚያስገርም ነገር አይደለም። ያ እንደተጠበቀ ሆኖ ግን አንዳንድ ችግሮች፣ ስጋቶች አሉ። አንዱ ቅድም ያነሳኸው መገናኛ ብዙሀን ላይ ፍርድ የመስጠት አዝማሚያ ይታያል። ድሮ የነበረው የዚህ የዘጋቢ ፊልም የመስራት ሰዎችን ለመወንጀል ሲፈልጉ ከወነጀሉም በኋላ ማህበረሰቡ ፊት ተቀባይነት እንዲያገኝ ለማድረግ የሚሰራ ፕሮፓጋንዳ፣ የዛ አይነት ፕሮፓጋንዳ ይሄ በጣም ችግር ያለበት ነገር ነው። በተለይ ደግሞ አሁን የፍትህ ስርዓቱ ይሻሻላል፣ ዜጎች በህግና በስርዓት ይዳኛሉ፣ ሰብአዊ መብት አይጣስም በሚባልበት ሁኔታ እንደዚህ አይነት ነገር በተለይ ደግሞ በመንግስት የመገናኛ ብዙሀን ህዝብ ግብር በሚከፍልበት የመገናኛ ብዙሀን እንደዚህ አይነት ነገር መፈጸሙ በጣም ችግር አለው። በፍርድ ሂደቱ ላይ ተጽዕኖ ማምጣቱ አይቀርም። አንደኛው እሱ ነው። ሁለተኛው ስጋቴ ይሄ የድል አድራጊ ፍትህ የሚባል ነገር አለ፣ የቪክተርስ ጀስቲስ የሚባል አንድ አምባገነን ስርዓት ወድቆ ወደ ሌላ ስርዓት አምባገነንም ይሁን ዲሞክራሲያዊ ስርዓት ሽግግር በሚኖርበት ጊዜ የቀደመውን የወደቀውን አምባገነን ስርዓት መሪዎች እና አባላት በህግ በሚጠየቁበት ሁኔታ ላይ የሚፈጸሙ ስህተቶችን የሚመለከት ነው። እንግዲህ የተለያዩ ሊሆኑ ይችላሉ ስህተቶቹ። ለምሳሌ ፍትህ ምንድን ነው? ሁሉንም ሰው በእኩል የመዳኘት ተጠያቂነት ያለባቸውን ሰዎች በሙሉ ተጠያቂ የማድረግ አሰራር የማይኖርበት ሁኔታ ወይም ደግሞ ለአሸናፊው ወገን በሚመች ሁኔታ የፍትህ ስርዓቱን መቃኘት አይነት አዝማሚያ የሚመስሉ ነገሮች። ግን ለምሳሌ የሜቴክ ዘራፊዎች እና እዚህ የመረጃና ደህንነት የሰብአዊ መብት ይጥሱ የነበሩ በጣም አረመኔያዊ ድርጊት ሲያስፈጽሙ የነበሩ አሁን የተያዙት ሰዎች መያዛቸው ጥሩ እርምጃ ሆኖ በምን መመዘኛ እንደሆነ ያልታወቀ ግን በተመሳሳይ ሁኔታ ተሳታፊ የነበሩ ሰዎች ጭራሻውንም ስልጣን ላይ ያሉ ሰዎች አሉ። እንደዚህ አይነት ነገሮችን ግምት ውስጥ ሳስገባ ያ አዝማሚያ ሊኖር ይችላል የሚል ስጋት አለ። ሌላው ያልተሟላ ነገርም ሊኖረው ይችላል። እንግዲህ በዚህ መቀጠል አለበት ይገባኛል። ብዙ የተወሳሰበ የፖለቲካ ጥያቄ ያለው ግን አሁንም የፓርቲ የንግድ ድርጅቶች አሉ። አብዛኛውን የሀገሪቷን ኢኮኖሚ የተቆጣጠሩ ከትላልቅ ንግድ ጀምሮ እስከ ተራ ችርቻሮ ውስጥ ገብተው ምዝበራ ላይ የተሰማሩ ተቋማት አሁንም አሉ። ስለ እነሱ ምንም የተባለ ግልጽ ነገር የለም። የዚህ እስር ደግሞ ሌላ ምናልባት እንግዲህ ልናነሳው የምንችለው እንዲሁ ጠቆም ለማድረግ ነው። ስለ እሱ ብዙ አሁን አልናገርም። ከኤርትራ እና የኢሳያስ አፈወርቂ ተጽዕኖ ራሱ አንድ ሌላ ሊቃኝ የሚገባው ነገር ነው። በኦሮሞ ፖለቲካ ውስጥ ያለውም እንዲሁ ሊቃኝ የሚገባው ነገር ነው። አሉላ
መልካም፣ በርከት ያሉ ጉዳዮችን አንስተሃል። በቅጡ መመልከት እንድንችል ነው እና ይሄ ውይይት ያላወቅናቸው ነገሮች ሊኖሩ መቻላቸውን ከግምት አስገብተን በየቀኑም አልፎ አልፎ አንዳንድ ነገሮች እያየን ነው እና የተጠቃለለ ነገር ካልሆነ ምናልባት የምናያቸው ሌሎች ነገሮች ይኖሩ ይሆን ወይ የሚለውን ጥያቄ እንድናይ ያደርጋል። ፕሮፌሰር መሳይ ግን ለቀደመው ጥያቄ ቀደም ብለው አፍሬበታለሁ እንደ ዜጋ እንዲህ ያለ በደል ሙስናውን ጨምሮ መፈጸሙ ብለዋል። አንድምታውንስ የእስሩንም ሂደት ሆነ ቀደም ብሎ ሄኖክ የበኩሉን መከራከሪያዎች አንስተዋል፣ እንዴት ይመለከቱታል?
አዎ መቼስ ነገሩ አስቸጋሪ እንደሆነ ፍትህ ለመስጠት መፈለጋችን አንድ ሆኖ አፈጻጸሙ ግን በጥንቃቄ መወሰድ አለበት እና ብዙ ጊዜ አፈጻጸም ላይ ችግር ሊፈጠር ይችላል። ግን እኔ በአጠቃላይ አንድ የማየው ነገር አለ። እሱም ምሌት ያለበት አንድ ነገር ያለ ይመስለኛል። እሱም ስርዓቱ ማዘዝና መታዘዝን ስለሚጠይቅ ካልታዘዝክ ደግሞ ብዙ ችግር ሊደርስብህ ስለሚችል በዚህ አንጻር ሁሉም በተወሰነ ደረጃ እዚህ ጥፋት ውስጥ ያለ መሆኑን አውቀን መጠኑን እንዴት ነው የምንለካው? ማለት የሚያዙና የታዘዙትን መለየት አያስፈልግም ወይ? እና ብዙ ጊዜ ልክ አሁን እንደሚባለው በወታደሩም ብንወስድ በፖሊሱም ብንወስድ እንዲሁም ደግሞ በሲቪሉም በቢሮክራሲም አካባቢ ብንወስድ ያው አለቃው ካዘዘው መፈጸም አለበት፣ ካልፈጸመ ከስራ መባረር ብቻ ሳይሆን ለራሱም አደጋ ውስጥ ሊወድቅ ይችላል። ቅድም የበፊቱን ጠቅላይ ሚኒስትሩን ሁኔታ ጠይቀናል። እኔ እሳቸው ምን ያህል እምቢ ማለት ይችሉ ነበር የሚለው ጥያቄ እስካሁን አለ። በአጀማመራቸው ጊዜ ትንሽ ድፍረት አሳይተው ነበረ። ከዛ በኋላ ግን ምን እንደተፈጠረ አላውቅም። ጭራሽ እነሱ የሚሉትን ማስተጋባት ስለሆነ ስራቸው እና ይሄ እንዲህ አይነት ስርዓት ባለበት አካባቢ መለየቱ አስፈላጊ አይደለም ወይ? ማን ነው ያዘዘው? ማን ነው ኃላፊው? እና ታዛዡስ ማን ነው? ይሄ ማለት ታዛዥ የሆነው ምን ይቅርታ ይደረግለት ወይም ዝም የሚባል ሳይሆን ግን የጥፋቱን መጠን በዚህ ሁኔታ ማየት አለብን በሚል ነው። እንግዲህ ይሄ በፓርላማውም ወይም በምንም አንድ አይነት መመሪያ ወጥቶ ቢሰራበት ጥሩ ይመስለኛል። ዝም ብሎ ሁሉንም ተማለት አንደኛ ነገር መልሶ ሊጎዳ ይችላል። ሁለተኛ ደግሞ ብዙ ቅራኔዎች ሊፈጠሩ ይችላሉ። ሌላው ደግሞ እዚህ መታየት ያለበት ማጥፋታቸው ብቻ ሳይሆን ባለፈው ጊዜ አሁን የመጣውን ለውጥ ላለመደገፍ ለመቀልበስ ወይም በማሴር ወይም ግርግር በመፍጠር ሰዎች ከሰዎች እንዲጣሉ በማድረግ የተንቀሳቀሱ ሰዎች እነሱም በትክክል መጠየቅ አለባቸው። ምክንያቱም ከማጥፋት አልፈው እነሱ ጨርሶ ያለውንም የመጣውንም ፎይታ ለመቀልበስና ወደ ዝሮ ለመመለስ ስለሆነ እነሱ ሰዎች በጣም አደገኞች ናቸው እና በዚህ መሰረት እነሱ ላይም የተጠበቀ እርምጃ መወሰድ ያለበት ይመስለኛል። ስለዚህ ባንድ የሚወሰን ነገር ሳይሆን መጀመሪያ አሁን ሁላችንም የሚመስለኝ ማተኮር ያለብን በአጠቃላይ ኃላፊዎች ላይ ነው። ማን ነው ትዕዛዝ የሰጠው እንዲሆን የሚለውን እሱ መጀመሪያ ወደዛ ላይ እናተኩር። ከዛ ደግሞ የለም ታዛዦች መጠናቸው እንዴት ነው የሚለው ጥያቄ ደግሞ እሱ በሁለተኛ ጥያቄ ሊሆን ይችላል።
መልካም። በርከት ያሉ ጥያቄዎችን እንድናነሳ ፈልጋለሁ። ቀደም ብሎ የተጻፉ ነገር ግን የወደፊት አቅጣጫ ላይ የሚያነጋግሩ ጽሑፎቻችሁንም አይቻለሁ። በተለይም ፕሮፌሰር መሳይ እርሶ የጻፉትንና እርሶ ምላሽ የሰጡበትን ሌላ ሰው ጽሑፍም እናዛምዳለንና ፈጠን ብዬ ወደ ሌሎች ርዕሶች እሻገራለሁ። ከዚያ በፊት ግን በቀደሙት ጥያቄዎችና ፕሮፌሰር መሳይና ሄኖክ መልስ በሰጡበት ጥያቄና ይሄ ስር የሰደደ ሙስና ወንጀልም ከሆነ ቁጥር ስፍር የሌለው ከሁለት አስርታት በላይ የዘለቀ በደል ተፈጽሟል የሚባለው በሕግ እስኪረጋገጥ ድረስ የሚባለው እንያዝና የት ድረስ ነው የሚያቆመውስ? በዚህ ሁሉ ጊዜ ውስጥ የተሰራ በደልና ጥፋት ሙስና በክስ ሂደት የቱ ጋር ማቆምስ ይቻላል? ፕሮፌሰር መሳይ እንደሚሉት ተለይቶ የሚነጣጠር ወይም ዋና የሚባሉ ክሶችና ሁኔታዎች ከሌሉ
እኔ እንደሚታየኝ የዛሬ 3 ወር ብዬ ነበረው በዚህ ደረጃ የበለጠ ትኩረት ሰጥተን መስራት ያለብን የተፈጸሙትን ዘረፋዎችና የሰብአዊ መብት ጥሰቶች ማጣራት ላይ መሆን ይገባዋል ባይ ነኝ። አጠቃላይ ማለት እንደው አገሩን ሁሉ ዝርዝር ቅናትም ባይሆን ግን ዋና ዋና የሚባሉትን ዘረፋዎች በሙሉ ተጠንተው የሰብአዊ መብቶች ጥሰቶችም እንደዛው እንደው ቢያንስ አነስተኛ ዳሰሳ ጥናት ተደርጎ እዛ ላይ የትኛው በፖለቲካ ውሳኔ መዘጋት እንዳለበት የትኛው ደረጃ ያለው ደግሞ በሕግ መታየት እንዳለበት የሆኑ አካሎች መነጋገርና መወሰን አለበት። እኔን ጨምሮ ሁሉም ኢትዮጵያዊ ለፍትህ ያለውን ጥማት ረዳል። ግን መሬት ላይ ያለው እውነት እና ደግሞ አሁን ያለንበት የሽግግር ሂደት ያንን የሚፈቅድ አይደለም። ከአንድ ሚሊዮን ሰዎች በላይ ሊሆኑ ይችላሉ በኔ ግምት ለፍርድ መቅረብ ያለባቸው ዘራፊውን በሙሉ እንሰብስብ ካለ አይቻልም። እሱ ዋና ዋናዎቹ ላይ ነው ማተኮር ያለብን። ግን ዋና ዋናዎቹ ላይ ቢሆን ሁሉንም በፍርድ ቤት ነው ወይ መዳኘት ያለብን? አሁን የሜቴክ በጣም ትልቅ እና በጣም የተጋነነ ስለሆነ ከፖለቲካ አንደምታው በበለጠ ምናልባት ባላነሰ ደግሞ የኢኮኖሚ አንደምታውም በጣም ከባድ ስለሆነ ወደ ፍርድ ቤት መቅረባቸው ብዙ ትላይለን ይችላል። የሁሉም ተጠያቂ ሊሆኑ የሚችሉት ሰዎች ሁኔታ ግን እንደዛ አይደለም እና ሁለቱን አቻችለን መሄድ ይኖርብናል። አሁን ለምሳሌ ይሄኛው እስር ሲካሄድ ወይም ውሳኔ ሲሰጥ ሙሉ በሙሉ በሕግ መሰረት ላይ ብቻ ነው ወይስ የፖለቲካ ጉዳዮችም ከግምት ገብተው ውስጥ ለውስጥ የሆነ አይነት ንግግርና ድርድር ተደርጎ ነው? ይሄንን አናውቅም። ቢደረግ ለኔ ግን ችግር የለብኝም። ምክንያቱም መሬት ላይ ያለውን እውነት እንደሌለ ቆጥረን ሁሉም ተጠርጣሪ ፍርድ ቤት ይቀርብልን በተግባር ሊሆን የሚችል አይመስለኝም። ሌላው ፕሮፌሰር መሳይ ያነሱት በጣም አስፈላጊ ነገር ወንጀለኞች መጠየቃቸው እንዳለ ሆኖ ግን ይሄንን ስናደርግ ሽግግሩን የማያደናቅፍ የማያስቆም መሆኑን እርግጠኛ መሆን አለብን። እኔ እንደ አገር ሽግግሩ ቀጥሎ የተወሰኑ ወንጀለኞች ባይጠየቁ መርጣለሁ። ወንጀለኞችን ለመጠየቅ በመናደርገው ጥረት ሽግግሩን ታድሶን አገራይ ታድሶን ለአደጋ ከመናጋለን
ለሱም እንደሚከፈል ዋጋ ማለት ነው።
ልክ ነው። እና ሁለቱን አቻችሎ መሄድ በጣም ያስፈልጋል። ይሄንን ሲግን ለፍትህ የምናደርገውን ጩኸትና ግፊት ማቆም አለብን ማለት አይደለም፣ መቀጠል አለብን። ግን ደግሞ እውነታውንም መረዳት ያለብን ይመስለኛል። መጨመልገው ነገር በተለይ ሰሞኑን በተያዙት ሰዎች ላይ በመንግስት የሚደረገው ፕሮፓጋንዳ በጣም በጣም አጥፊ እና ያለፈው ታሪካችን መጥፎ ውርስ ነው። ይሄ መቆም አለበት። ለምሳሌ ባለፉት 2 ቀናት ሲተላለፍ የነበረው የፕሮፓጋንዳ ፊልም ነው። ዶክመንታሪ አይደለም። እንደዛ አይነት ዶክመንታሪ የለም። የደንበኛ የፕሮፓጋንዳ እንትን ነው። እሱ በሶስት ወይም በአራት ጣቢያዎች በተመሳሳይ ሰዓት እንዲተላለፍ ከአንድ አካል ተሰርቶ ነው የተሰጣቸው። ይሄ ፈጽሞ መቆም አለበት። የእነዚህን ተጠርጣሪዎች ጉዳይ የሚያየው ፍርድ ቤት፣ እነዚህ የመገናኛ ተቋማት ከመንግስት እየተቀበሉ እንዲህ አይነት የፕሮፓጋንዳ ስራ እንዳይሰሩ መከልከል አለበት። ይሄንን ስል የሚዲያ ተቋማቱ በየራሳቸው የምርመራ ጋዜጠኝነት እያደረጉ ሜቴክም ይሁን ማንም የሰራውን ወንጀል አያውጡ ማለት አይደለም። ይሄኛው ግን እንደዛ አይደለም። ቤዚካሊ ከከሳሽ ወገን ተደራጅቶ የተሰጣቸውን አንድም የራሳቸው ነገር ሳይጨምሩበት አንድም የከሳሹን ሁሉ ጥያቄ ያቀርቡ ነው ያቀረቡት። ይሄ ተገቢ አይደለም። ፍርድ ቤቱ የተጠርጣሪዎቹ መብት በዚህ በኩል መጠበቅ አለበት ብዬ አምናለሁ። ይሄ ሲባል ግን መቼም የእኛ ሀገር ፍርድ ቤት አንድ ነገር ለመከልከል አንዱን ጣት ጠፍ ለማለት እጅ ነው እንዲቆረጥ የሚያዙት። እንዳለ ሚዲያው በሙሉ ይህን ጉዳይ እንዳይነካ ካሉ አደጋ ነው።
ዝቹ ማጠቃለል ከተቻለ ወደ ሌላ ጥያቄ እንድንገባ እየፈለግኩ ነው። ሌሎች አስገዳጅ ሁኔታዎች ምናልባት እዚህ ሁኔታ ላይ ተጽዕኖ አድርገው ይሆን? ድንገተኛ የኃይል ሚዛንን ለማዛባት የሚሞክሩ ሌሎች ግፊቶች፣ የመንግስቱን አቅም የተዳከመ አስመስለው ያሳያሉ የተባሉ በቅርብ ሰሞናት የሚሆኑትን ጨምሮ ጠንከር ባለ መንገድ እንዲኬድ ቅድም በምትለው አይነት ማጣራትና ጊዜ ወስዶ የሚደረገው አሁን ጊዜ አልተወሰደበትም ለማለት አይደለም። ታዩ የተባሉ ቀደም ብሎ የነቀሳቸዋቸውን ችግሮች ጎልተው እንዲታዩ አድርገው ይሆን የሚለውን ጥያቄ ብንመለከት
እውነት ነው በግል ባርንለኝም መረጃ ባለፉት ጥቂት ሳምንታት በተለይ የነበረው የፖለቲካ መሳሳብ በራሱ በኢህአዴግ ውስጥ ያለው ለዚህ ውሳኔ መፋጠን አስተዋጽኦ ሳያደርግ እንዳልቀረ የሚጠቁም መረጃ አለኝ እና እውነት ነው ቅድም የፖለቲካና የፍትህ ጉዳይ እየተቻቻለ እየተሳሳበ እንደሚሄድ መዘንጋት የለብንም ያልኩት እና እውነት ነው ገፋፊ ምክንያቶችም ነበሩ። መንግስት አሁንም የህግ የማስከበር ትዕዛዞችን የመስጠትና የማስፈጸም አቅም እንዳለው ማሳየት ያለበት ሁኔታ እንዲያሳይ እንደተገፋፋ ይሰማኛል። እንደዛ ምን መረጃ አለኝ።
መልካም
ሊሆን ይችላል።
ሄኖክ ድሎ ልስጥ ሌላ ጥያቄ ሳላስከትል።
እሺ፣ ቅድም ፕሮፌሰር መሳይና መስፍን ያሉት ነገር ላይ አንድ ነገር መጨመር ፈልጌ ነው። ትክክል ነው። አሁን ካለንበት በጣም አስቸጋሪና አሳሳቢ ሁኔታ አንጻር የፍትህ ጥያቄ በግሌ ነኝ እንደ ዜጋ በግሌ ምንም እንዳልደረሰበት ሰው እንዲሁ የሀገሩ ጉዳይ ያገባኛል ብሎ እንደሚያስብ ሰው ሽግግሩ ቀጥሎ ቢሳካ እመርጣለሁ። የተወሰኑ ሰዎች መጠየቅ ያለባቸው ሰዎች ሳይጠየቁ ቀርተው እንደ ምርጫ ከቀረበልኝ ግን ይሄ የሌሎች ዜጎች ምርጫ አይመስለኝም፣ ወይም የአብዛኞቻችን ውሳኔ አይመስለኝም። ቢያንስ በመርህ ደረጃ ውጤቱን ከማሰብ አንጻር ትክክል ነው፣ እስማማለሁ በሱ። ግን ማን ነው ለማን ይቅርታ የሚሰጠው የሚለውን እንግዲህ በይቅርታ ነው የሚታለፈው ማለት ነው ይሄ ነገር፣ ወይ ዝም ተብሎ ነው የሚታለፈው እና በቀጥታ በደሉ የተፈጸመባቸው ሰዎች ይሄ መብት ያላቸው እና ከሱ አንጻርም መታየት አለበት። እንደ ዜጋ አይ አብዛኞቻችን እንደዛ ስለምናስብ ምናልባት እንደዚህ የተበደሉ የደረሰባቸውን በቀጥታ ከፍተኛ ግፍ የተፈጸመባቸውም ሰዎች ቢሆኑ ሊስማሙበት ይችላሉ። ግን ውሳኔው መሆን ያለበት የነሱ ነው ቢያንስ በመርህ ደረጃ እና የሀገሪቱ ያለችበትን በጣም አሳሳቢ ሁኔታ ግምት ውስጥ ካለማስገባት እና እንዲሁ በቃ የግድ አንድ ነገር መፈጸም አለበት ከሚል ግትርነት ሳይሆን እንደዛ ያልኩት ይሄ ነገርም መታሰብ አለበት እና የፖለቲካ ውሳኔዎችም በብዛት አሉ ለማለት ያህል ነው። እሱን ለማለት ነው።
መልካም። ቢያንስ ጀመር የምናደርገው ወደ ትልቁ ስዕል የሚወስደንን ርዕስ እናንሳ። ታዊ ጉዳይ አጥብቆ ቢይዘን ተደራራቢ ጥያቄዎችም ቢመጡ ምክንያታዊ ይመስለኛል። ሆኖም አገር ወዴት እየሄደች ነው? ምንስ ቦታ ነው ያለችው የሚለውን ለመመለስ ሶስት ጸሐፊዎችን መነሻ እናደርጋለን ለዚህ ውይይት። ሁለታችሁ እዚህ ውይይቱ ላይ ያላችሁ ናችሁ። ፕሮፌሰር መሳይ ቀጥታ ወደ እርስዎ ነው የምመጣው። ከእርስዎ ቀድሞ አንድ ጽሑፍ የጻፉ በኢትዮጵያ ጉዳይ ላይ በርካታ ጽሑፎችን በማቅረብ የሚታወቁ አንድ ፈረንሳዊ ረኔ ለፎ የመጀመሪያ ጽሑፋቸውን ላስቀድም። ኢትዮጵያ ወዳልታወቀው ክልል ወይም አየር እየገባች ነው በሚለው ጽሑፋቸው ላይ የሚል ግርድፍ ትርጉም ነው እየመለስኩ ያለሁት ከእንግሊዝኛው። ጠቅላይ ሚኒስትር አብይን አወድሰው ይንደረደራሉ። ዘመን በጠገበው የአስተዳደር ዘይቤ ወደ ስልጣን በመጡ በመጀመሪያው ጥቂት ሳምንታት ውስጥ አብዛኛውን የኢትዮጵያውያን የሚያነሷቸውን ጎትጓች ይሏቸዋል ጥያቄዎች በመመለስ ሁሉንም የተለመዱ አሰራሮች አፈራርሰዋል ሲሉ ያወድሷቸውና ሶስት መሰረታዊ ስህተቶችን ግን ሰርተዋል ይላሉ። በጣም ሰፊ ጽሑፍ ነው፣ በርከት ያሉ ጭብጦችን ይዳስሳል። እርሶ እያንዳንዳቸውን ነቅሰው መልሰው የጻፉትን በግዙፉ ተቀባይነታቸው፣ በግርማ ሞገሳቸው፣ በተሰሚነታቸው መተማመናቸው ይላሉ እንደ አንድ ነጥብ ያነሱታል።
የኢትዮጵያ ፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ ይቀጥላል፣ አልተቋጨም። አሉላንና ተወያዮቹን አመሰግናለሁ ለዛሬ። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ለትክክለኛ ለተረጋገጠና ለሁሉን አቀፍ መረጃ ከአሜሪካ ድምፅ ጋር ይሁኑ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። የሙዚቃ ቃና ደሳለኝ መኮንን ከምርጥ ምርጥ ድግሱ ጋር ለቀሪው ጊዜ አየሩን ይረከባል።
ሰለሞን አመሰግናለሁ የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው የሙዚቃ ቀን አድማጮች፣ በያላችሁበት ሳምንታዊ የክብር ሰላምታ ይድረሳችሁ። ሰለሞን ቀደም ብሎ እንዳለው ለዛሬ ይዤ የቀረብኩት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ አስረኛ የያዙትን ዜማዎች ይሆናል። ብዙም ጊዜ ሳናጠፋ በቀጥታ ወደ ሙዚቃችን እንግባና በቅድሚያ የምናደምጠው የአስረኝነትን ደረጃ የያዘውን Dream to Heart It's a new Yelil Babin Zema Yohanan.
Run it back, turbo. You can get the biggest Chanel back in the store if you want it. I gave him the drill, they sucked it up, I got him on it. I bought a new paddock, I had the white, so I two-toned him. Taking these drawers, I'm gonna be up until the morning. That ain't your car, you just a Lisa, you don't own it. If I'm in the club, I got that fire when I'm performing. The back end just came in and out, honest. Fives galore, cute, they all honest. I'm from Atlanta, where young run. I know they hating on me, but I don't read comments. Whenever I tell her to come, she come. Whenever it's smoke, we ain't running. Drip too hard, don't stand too close. You gon' run and drown off this way. Doing all these shows, I've been on the road. I don't care where I go, long as I get paid. Bad little fire, she been on my mind. Soon as I get back, she can slay. Do this all the time, this ain't no surprise. Every other night, another movie get made. Drip too hard, don't stand too close. You gon' run and drown off this way. Doing all these shows, I've been on the road. I don't care where I go, long as I get paid. Bad little fire, she been on my mind. Soon as I get back, she can slay. Do this all the time, this ain't no surprise. Every other night another movie get made.
Every other night another dollar get made. Every other night started with a good day. I feel like a child, I got boogers in the face. I'm dancing in the dollar, this shit is a parade. I don't want your train, I'm gon' want another slave. I had that draw that up too many, you get insane. TSA arrest me, so I took a private plane. Like a while, working on my aim. Drip too hard, charge to the car. Designer to the ground, like a belly, spell a name. Drip too hard, caution on the floor. You gon' fuck around and drown, try and ride it the way.
Drip too hard, don't stand too close. You gon' fuck around and drown off this way. Doing all these shows, I've been on the road. I don't care where I go, long as I get paid. Bad little fire, she been on my mind. Soon as I get back, she can slay. Do this all the time, this ain't no surprise. Every other night, another movie get made. Drip too hard, don't
stand. በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአስረኝነትን ደረጃ የያዘውን ድሪፕ ቱ ሃርድ የተሰኘውን የሌል ቤቢን ዜማ ነበር እያደመጥ ነው። የዘጠኝነትን ደረጃ የያዘው በዚህ ሳምንት ሞ ባምባ የተሰኘው የሼክ ዌት ዜማ ሲሆን፣ ቀጥለን የምናደምጠው ዚዚ የተሰኘው የኮዳክ ብላክ ዜማ በዚህ ሳምንት የስምንተኝነትን ደረጃ ይዟል።
Night calling in a phantom. Told them, hold it, don't you panic. Took an island, flood the mansion. Drop the roof, more expansion. Drive a coupe, you can stand it. She's undercover.
In the sheets.
I'm an ass and titty lover. Guess we all meant for each other. Now that all the dogs free.
Yeah, yeah.
And we out in these streets. Right. Can you do it? Can you pop it for me?
Pull up in a demon on guard. Looking like I still do fraud. Flying private jet with the rod. It's that Z. It's that Z. Pull up in a demon on guard. Looking like I still do fraud. Flying private jet.
jet with the rod. It's that Z, it's that Z. Okay.
Blow the brains out the coupe. Pully one on top, but I'm on mute. I'ma bust her wrist down cause she cute. Girl on the yacht, I've been on pool. She an addict, addict for the lifestyle in the paddock. Daddy, how you ever felt Chanel fabric? I be dripping to death, I need a casket. And we got more stripes in the rough, and foul tech em. In the middle of the field, like David Beckham. I'm unlocked up for real, I'm trying to help him. When I got a meal, got me the chills, don't know what happened. Pop, pop, do what you feel, I'm on that zombie. I'm more like a Gaddafi, I'm not no Gandhi. I'm more like I'm David Goliath running. Be cloning, I find it funny. Clone. We from the north, straight out the dungeon. We from the north. I go in the mouth, you causing me nothing. 300 the watch, it's out of your budget. Me mugging got me clutching. Yeah, and it stick right out of Russia.
Ice water turn Atlantic. Night calling in a phantom.
ዚዚ የተሰኘው የኮዳክ ብላክ ዜማ በዚህ ሳምንት የስምንተኝነትን ደረጃ ሲይዝ፣ ቤተር ናው የተሰኘው የፖስት ማሎን ዜማ ደግሞ የሰባተኝነትን ደረጃ ይዟል።
You probably think that you are better now, better now. You only say that cause I'm not around, not around. You know I never meant to let you down, let you down. Would've gave you anything, would've gave you everything. You know I said that I am better now, better now. I only say that cause you're not around, not around. You know I never meant to let you down, let you down. Would've gave you anything, would've gave you everything. Oh, I did not believe that it would end. Everything came second to the band, so you're not even speaking to my friends, no. You knew all my uncles and my aunts, though. 20 candles blow them out and open your eyes. We were looking forward to the rest of our lives. Used to keep my picture posted by your bedside. Now I see you dressed up with the socks you don't like. And I'm rolling, 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 rolling with my brothers like it's Jonas, Jonas. And I'm trying to forget, but I can't get it out of my head. You probably think that you are better now, better now. You only say that cause I'm not around, not around. You know I never meant to let you down, let you down. Would've gave you anything, would've gave you everything. You know I said that I am better now, better now. I only say that cause you're not around, not around. You know I never meant to let you down, let you down. He seemed like he was pretty cool. I was so broken over you. Life, it goes on, what can you do? I just wonder what it's gonna take. Another foreign or a bigger change. Because no matter how my life has changed, I keep on looking back on better days. You probably think that you are better now, better now. You only say that cause I'm not around, not around. You know I never meant to let you down, let you down. Would've gave you anything, would've gave you everything. You know I said that I am better now, better now. I only say that cause you're not around, not around. You know I never meant to let you down, let you down. Would've gave you anything, would've gave you everything. Oh, I promise, I swear to you I'll be okay. You're only the love of my life. You probably think that you are better now, better now. You only say that cause I'm not around, not around. You know I never meant to let you down, let you down. Would've gave you anything, would've gave you everything. You know I said that I am better now, better now.
ያደመጥነው የሰባተኝነትን ደረጃ ያዘውን የታዋቂውን የአሜሪካን ራፕ አቀንቃኝ የፖስት ማሎንን በሁለተኛው አልበም ውስጥ ያካተተውን ቤተር ናው የተሰኘውን ዜማውን ነበር። የስድስተኝነትን ደረጃ ያዘው ዜማ ዊዝአውት ሚ የተሰኘው የሄልሲ ዜማ ነው።
I was afraid to leave you on your own. I said I'd catch you if you fall. And if they laughed and more. And then I got you off your knees, put you right back. got 100 tries. Just running from the demons in your mind. Then I took yours and made them mine. I didn't notice cause my love was blind. Said I'd catch you if you fall. And if they laughed at them all. And then I got you off your knees. Put you right back on your feet. Just so you could take advantage of me. Tell me how's it feel sitting up there. Feeling so high but you thought away.
ያደመጥነው በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የስድስተኝነትን ደረጃ የያዘውን ዊዝአውት ሚ የተሰኘውን የሆልሲን ዜማ ነበር። ቀጥለን የምናደምጠው ደግሞ የአምስተኝነትን ደረጃ የያዘውን ዜማ ይሆናል። ሉሲድ ድሪምስ የተሰኘው ሲሆን የዜማው ርዕስ ድምፃዊ ጁሲ ዎርልድ። To the point why I love and I hate you and I cannot change you, so I must repeat.
replace you. Oh, easier said than done. I thought you were the one listening to my heart instead of my head. You found another one, but I am the better one. I won't let you forget me. I still see your shadows in my room. Can't take back the love that I gave you. It's to the point where I love and I hate you, and I cannot change you.
በዚህ ሳምንት የአምስተኝነትን ደረጃ የያዘውን የታዋቂውን የ19 ዓመት የራፕ አቀንቃኝ የጁሲ ወርልድስን ሉሲድ ድሪምስ የተሰኘውን ዜማ ነበር ያደመጥ ነው። ወደ አራተኝነት ደረጃ ከፍ ስንል ደግሞ ሃፒየር የተሰኘውን የማርሽ ሜሎን እና የቤስትለን ዜማ እናገኛለን።
In the cold light of day, we're a flame in the wind, not the fire that we begun. Every argument, every word we can't take back. 'Cause with all that has happened, I think that we both know the way that this story ends. Then only for a minute, I want to change my mind. 'Cause this just don't feel right to me. I wanna raise your spirit. I'm left there with my thoughts and the image of you being with someone else. Well, it's eating me up inside, but we ran our course. We pretended we're okay. Now if we jump together, at least we can swim far away from the wreck we made. Then only for a minute, I want to change my mind. 'Cause this just don't feel right to me. I wanna raise your spirits. I want to see you smile. No, that means I'll have to leave. No, that means I'll have to leave. Lately, I've been thinking, I want you to be happier. I want you to be happier. So
የተከበራችሁ ሙዚቃ ቀና አድማጮች አብራችሁኝ እስካሁን ስለቆያችሁ ያመሰገንኩኝ። ለዛሬ መሰናበታችሁ በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ 100 ምርጥ ሙዚቃዎች መካከል የአንደኝነትን ደረጃ በያዘው Thank You Next በተሰኘው የአሪያ
አድማጮች ከመሰናበታችን በፊት ማጠቃለያ ዜና። ያርበኞች ግንባር መስራች ሊቀመንበር የጦር አብራሪው ኮሎኔል ታደሰ ሙሉነህ ዛሬ ባህር ዳር ገብተዋል። የከተማዋ ነዋሪዎች የደመቀ አቀባበል አድርገውላቸዋል። በአፍሪካ ህብረት የማሻሻያ ሐሳብ ላይ የተሰራ ያለው በአብዛኛው የተጠናቀቀ መሆኑን የህብረቱ የወቅቱ ሊቀመንበር የሩዋንዳው ፕሬዚደንት ፖል ካጋሜ ገልጸዋል። በሌላ በኩል የተባበሩት መንግስታት በኤርትራ ላይ የተጣለውን ማዕቀብ ማንሳቱን የአፍሪካ ህብረት በደስታ መቀበሉንም ፕሬዚደንቱ አስታውቀዋል። ካሊፎርኒያ ላይ ከባድ ጉዳት ያደረሱት ሰደድ እሳቶች የክፍለ ሀገሯ ባለስልጣናት በተሻለ ኃላፊነት ቢሰሩ ኖሮ መላ ሊፈጠርለት ይችል ነበር ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ይህን የተናገሩት ከቅርበት ሆነው በሰደድ እሳቱ የደረሰውን ጉዳት ለመመልከት ከክፍለ ሀገሩ ባለስልጣናት እንዲሁም በቃጠሎ ጉዳት ከደረሰባቸው ነዋሪዎች ጋር ለመገናኘት ዛሬ ወደ ካሊፎርኒያ ለመጓዝ ከመነሳታቸው አስቀድሞ ነው። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና የቻይና
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ፕሮዲውሰሯ ብርሃን ኃይሉና ታስተናግዳችሁ የቆየሁት ሰለሞን አባተ በመላ ባልደረቦቻችን ስም እንሰናበታችኋለን። አብራችሁን ስለቆያችሁና መሰግናለን። ሰላም በደህና ደሩ።